ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 16 2014 ዓመተ ምህረት ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርባሉ።
በሌላ ደረም የአሜሪካም የተለያዩ ነጭ በጾም ላይ የሚሰሩ የጾም ክሊኒኮች አሉ። ከመቶ ዓመት በላይ ያለፋቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ሰው ብዬ ባህር አስራት አንድ ጊዜ መብራት ሳይሆን እንግሊዝ ሀገርም የአሜሪካም
የሰማነው መዘምር ግርማ ነው። መዘምር የጾም ጣዕም የተሰኘ ብዙ ትኩረትን እያገኘ በመጣ የአመጋገብ ባህል ላይ ያተኮረ መጽሐፍ ጸሐፊ ነው። ከመጽሐፉ ጋር የተያያዙ የተወሰኑ ጥያቄዎችን ቆየት ብለን እናቀርብለታለን። ከዚህ በተጨማሪ በጦርነትና ኮቪድ-19ን በመሰሉ ወረርሽኞች ሰበብ ጎብኚዎቹ አቀንሰው የነበሩት የጎንደር ከተማ መነቃቃት እያሳየች እንደሆነ ተሰምቷል። ይህንን የተመለከተ ዘገባም ቆየት ብሎ ይቀርባል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። የድምፅና ምስል ምህንድስናውን ኤልያስ አስማረ እየከወነ ይገኛል። ሲሳይ ተሾመ ደግሞ የምስል አቀናባሪያችን ነው። አስቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በካሜሩን የውሃ ሀብት በመቀነሱ ምክንያት በተፈጠረ የእርስ በርስ ግጭት ከቤት ንብረታቸው ለተፈናቀሉ 100 ሺህ ሰዎች እርዳታ ለመስጠት የሚያስችል 60 ሚሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ገንዘቡ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽንና ለሚቀጥሉ 6 ወራት ለተፈናቀሉ ሰዎች የሰብአዊ ረድኤት ድጋፍ ለሚሰጡ ተባባሪ ድርጅቶች የሚውል መሆኑን ገልጿል። በካሜሩን ፋርኖርዝ በተባለው አካባቢ የውሃ ሀብት በመቀነሱ በአንድ በኩል እስረኞች፣ በሌላ በኩል ደግሞ አሳጥማጆችና ገበሬዎች በመሆን በተፈጠረ ግጭት 44 ሰዎች ተገድለዋል፣ 112 ሰዎች ቆስለዋል፣ ወደ 112 የሚጠጉ መኖሪያ ቤቶችም ተቃጥለዋል። የተባበሩት መንግስታት ድርጅት ቃል አቀባይ በግጭቱ ወደ 100 ሺህ የሚጠጉ ሰዎች ቀያቸውን ጥለው ወደ ቻድና ሌላኛው የካሜሩን አካባቢ መሰደዳቸውን አስታውቀዋል። ቡርኪና ፋሶ ዋና ከተማ ውስጥ በሚገኙ የጦር ካምፖች ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን የመንግስት ምንጮች አስታውቀዋል። ወታደራዊ ኃይሉ ስልጣን መቆጣጠር አለመቆጣጠሩን ወይም ደግሞ ፕሬዝዳንቱ መታሰር አለመታሰራቸውን በተመለከተ ግን ያረጋገጡት ነገር የለም። በሀገሪቱ ዋና ከተማ ዋጋዱጉ ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን በስፍራው የሚገኝ የሮይተርስ ጋዜጠኛ ያረጋገጠ ሲሆን ተኩስ ሲሰማበት የነበረው ቦታ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ተካሂዶ በከሸፈው መፈንቅለ መንግስት ውስጥ የተሳተፉ ወታደሮች የታሰሩበት ቦታ እንደሆነ ታውቋል። የቡርኪና ፋሶ መንግስት ለማወቅ አሲራዋል ያሏቸውን 10 ወታደሮች ይዘው ማሰራቸውን የሀገሪቱ ባለስልጣናት ያስታወቁት በዚህ ሳምንት ነበር። የሩሲያ ወታደሮች ዩክሬንን ሊወሩ ይችላሉ የሚለው ስጋት ማየሉን ተከትሎ የዩክሬን ዋና ከተማ ኪቭ በሚገኘው የአሜሪካ ኤምባሲ ሰራተኛ ቤተሰቦችና የአሜሪካ መንግስት ተቀጣሪዎች በፈቃደኝነት ከሀገር እንዲወጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ትዕዛዝ አስተላልፏል። በተጨማሪም በዩክሬን የሚኖሩ የአሜሪካ ዜግነት ያላቸው ሰዎች የንግድ አውሮፕላኖችን በመጠቀም ከሀገር መውጣት እንዲጀምሩ የውጭ ጉዳይ ሚኒስትሩ አሳስቧል። ውሳኔው የተላለፈው ራሽያ ከፍተኛ መጠን ያለው ወታደራዊ እርምጃ በዩክሬን ላይ ልትወስድ ተዘጋጅታለች የሚለው መረጃ እያየለ መምጣቱን ተከትሎ መሆኑን አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ትላንት አስታውቀዋል። ባለስልጣኑ አክለው በተለይ በዩክሬንና በራሽያ ድንበር ራሽያ በምትቆጣጠረው ክሬሚያና ምስራቃዊ ዩክሬን አካባቢ ያለው ሁኔታ ለመተንበይ አስቸጋሪ ሁኔታ ላይ መድረሱን በመግለጽ ነገሮች በፍጥነት ሊባባሱ ይችላሉ ብለዋል። የውጭ ጉዳይ ሚኒስትር ባለስልጣናት ዜጎችን የማስወጣት ውሳኔ ለጥንቃቄ ሲባል የተወሰደ መሆኑንና ዩናይትድ ስቴትስ ለዩክሬን ያላትን ድጋፍ ጥያቄ ውስጥ እንደማይከት እንዲሁም ኪቭ የሚገኘው የአሜሪካ ኤምባሲ ስራውን እንደሚቀጥል ጨምረው አስታውቀዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
መንጂና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምጽ መርሃ ግብር ነው። አሁን ወደ ቀደመው መሰናዶ እንሻገር። በማዕከላዊ ጎንደር በኮቪድ-19 ወረርሽኝና በጦርነት ምክንያት ተቀዛቅዞ የነበረው የቱሪዝም እንቅስቃሴ እየተነቃቃ መሆኑን በዘርፉ የተሰማሩ አስተያየት ሰጪዎችና ባለስልጣናት ተናግረዋል። የጎንደር ከተማ አስጎብኚዎችና ባለሆቴሎች እንቅስቃሴው በተለይ ባለፉት ጥቂት ሳምንታት ውስጥ የተሻለ ለውጥ እያሳየ መሆኑን ተናግረዋል። አስቴር ምስጋናው
የጥምቀትን በዓል ተከትሎ የቱሪስት መናኸሪያ በሆነችው የጎንደር ከተማ 3 ቀናትን አሳልፌያለሁ። በእነዚህ ቀናት ከተማዋ በእንግዶች ተጨናንቃ ተመርክቻለሁ። የመኝታ አገልግሎት የሚሰጡ ሆቴሎች በመጣበባቸው፣ የዩኒቨርሲቲ ግቢዎች፣ የሃይማኖት ተቋማትና የግለሰብ መኖሪያ ቤቶች የእንግዶች ማረፊያ ሆነው ነው የሰነበቱት። በምሽት አዝማሪ ቤቶች ለመዝናናት ያሰበ ሰው ረጃጅም ሰልፎችን ጠብቆ መግባት ግድ ሆኖበት ተመርክቻለሁ። በጎንደርና በዙሪያው ያሉ የመስህብ ቦታዎችን ለመጎብኘት የሚመጡ ቱሪስቶች ከቅርብ ጊዜ ወዲህ መበራከታቸውን የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ተወካይ ኃላፊ አቶ አስናቀው አዳነ ይናገራሉ።
በርግጥ ጎንደር ከማንኛውም እንትን በላይ የዚህ የህልውና ጉዳዩ ትንሽ አስኪ ስለነበር ባህልና ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ባህሪው አንጻር በጣም የጎዳው የእኛን አካባቢ ነው ማለት ይቻላል። ስለዚህ አሁን ግን ከዛ በመነሳት ጸጥታውም ሁኔታ ደህና የሆነ አካባቢያችን ሰላም እየመጣች በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ በዓላትም እየተቃረቡና እየደረሱ በመሆኑ በዚህ ላይ ተደራራቢ ቅስቀሳና ህዝባችን ጋር በመስራታችን አሁን የሚመጡ ቱሪስቶችም በርካታ ናቸው። የተዘጋጁ የጉብኝት ቦታዎች ሁሉ በየገጠር ወረዳዎቻችን አሉ። ለምሳሌ እንደነ ጎርጎራ፣ እንደ ጉዛራ ጎንደር ዙሪያ ማለት ነው። ወደ ሰሜን የሚሄደው ለምሳሌ ሰሜን ጎንደር ተብሎ እንደ ዞን ቢከፈልም የእኛን ሳይነካ አይሄድም። የእኛን መስመሮች የጉብኝት ቦታዎች የተፈጥሮ ቦታዎችን ለቱሪስት ሳቢ የሆኑ ቦታዎች አሉ። ኮሶዬ ውናኒያ የሚባሉ ከራስ ዳሽን ተራራ ሰሰለት አፋጥረው የሚገናኙ እሱን የጎበኘ የሚሄድ ቱሪስቶች ሰሜንን የሚነኩ የእኛንም ነክተው እያለፉ የተጎበኘ ያለበት ሁኔታ ነው ያለ። አሁን አበረታች ነገሮች ይታያሉ ማለት ይቻላል።
በጎንደር ከተማ የሚገኘው የሄርፋዚ ሆቴል ባለቤት አቶ ፋንቱ ጎላ የቱሪዝም ዘርፉ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተቀዛቅሶ መቆየቱን ተናግረዋል።
ቱሪዝም ከሰዎች አንድ ቦታ ወደ አንድ ቦታ የመንቀሳቀስ ጋር የተያያዘ ነው። በኮቪድ-19 ምክንያት በዓለም ውስጥ ምንም አይነት የቱሪዝም እንቅስቃሴ አልነበረም። ከቅርብ ጊዜ ውስጥ ወዲህ ያው በተፈጠረው ሰላም፣ ሁለተኛ ደግሞ የህዝብ ለዚህ በሽታውም በተቻለ መጠን ኢትዮጵያ ውስጥ እንዳይስፋፋ በተደረገው ከፍተኛ የሆነ ጥረት በተቻለ መጠን ከሌላ ቦታ ያደረሰው አይነት ችግር በሀገራችን ውስጥ አልደረሰም። ፓርቲክላሊ ደግሞ በጎንደር ውስጥ ደግሞ በዚህ በሽታ ብዙም አፌክትድ አይደለም ህዝቡ ማለት ይቻላል። ከዚህ አኳያ የቱሪዝም እንቅስቃሴው ምንም እንኳ የዓለም አቀፍ ቱሪዝም እንቅስቃሴ ቢቀንስም የአገር ውስጥ ቱሪዝም በተቻለ መጠን ብዙ በተለያዩ የስራ ምክንያቶች ወደ ጎንደር የሚመጡ አሉ። እንደምታውቀው ጎንደር የብዙ ማዕከል ነች። ጎንደር ለሱዳን 180 ኪሎ ሜትር ቅርብ ነች። ጎንደር ለትልቁ ተራራ ለሰሜን ራስ ተሸን ተራራ የ100 ኪሎ ሜትር ራዲየስ ውስጥ ያለች ከተማ ነች። ጎንደር ለጣና ሐይቅ 50-60 ኪሎ ሜትር ያለች ነች። ጎንደር የሁሉም ማዕከል ስለሆነች ሁሉን ትስባለች። ከዚህ አኳያ በተለያየ የምክንያቶች የተፈሰሩ ቱሪስቶች በዛ ምክንያት ጎንደር በተለያየ ምክንያት ስናስተናግድ ቆይተናል። አሁን ደግሞ ከቅርብ ጊዜ ውስጥ በአንጻራዊ መንገድ በተፈጠረው ደግሞ ሰላም በሀገራችን በተፈጠረው ሰላም መረጋጋት የኮቪድን ደግሞ በመንግስትም በህዝብም በተደረገው ርብርብ ሪሊ በሽታውን በተቻለ መጠን ህዝባችን ሳይጎዳ እንዲያልፍ በመደረጉ ምክንያት አሁን የህዝባችን እንቅስቃሴ በጣም እየጨመረ ነው። እንቅስቃሴ አለ። ከመሃል ወደ ጎንደር የሚመጣው በተለያየ የስራ መስኮች የሚመጣው ብዙ ነው። በዚህ ምክንያት የቱሪዝም እንቅስቃሴው ጎንደር ከዚህ ጋር እየመጣ ነው።
ለማስጎብኘት ስራ የተሰማራ ወጣት እንዳለ ግርማ ተመሳሳይ ሀሳብ ሰንዝሯል።
ሀገር ውስጥ ቱሪዝሙ አሁን ላይ በፊት ተነበረው ግንዛቤውን ከፍ እያለ ነው። እኛም በእያንዳንዱ ትምህርት ቤት እየዞርን ማስታወቂያ እየሰራ ነው። ስለዚህ የተሻለ ነው ካለፉት አመታቶች፣ እንዲያውም አሁን የተሻለ ነው የሀገር ውስጥ ቱሪዝሙን አባይ ስናየው ማለት ነው። ኮቪድ እንግዲህ በመላው ኢኮኖሚውን በጣም ጎድቶታል። በተለይ ደግሞ እኛ የቱሪዝም አካላቶች እጅግ በጣም አስጎብኚዎች እጅግ በጣም ተጎድተናል። ላለፉት ሁለት አመታቶች ያለ ስራ የነበር ነው። ስለዚህ ይህን ደግሞ እንግዲህ እግዚአብሔር መፍትሄውን እንዲያመጣልን እንለምናለን፣ እንጸልያለን።
ትላንት በጎንደር ፋሲለደስ ቤተ መንግስት በርካታ የሀገር ውስጥ ጎብኚዎች በቡድንና በግል ሲጎበኙ አግኝቻቸዋለሁ። ከእነዚህ መካከል ወጣት ጥላሁን ጽጌ አንዱ ነው።
እኔ አመጣጤ እንግዲህ ጎንደር ሲባል ጎንደር ከተማ ብቻ አይደለም፣ ሙሉ ግዛቱን ነው። በቀደሙ ጊዜ በጌምድር የሚባለው ነው እና እስከ ራስ ደጀን ተራራ ድረስ ሄጄ መጎብኘት እቅድ አለኝ። ከጓደኞቼ ጋር እቅድ የመጣሁትም እሱን ነው። እንደምታዩ ጥምቀት ራሱን ችሎ ቱሪዝሙን ለማነቃቃት አንድ ግብአት ቢሆንም፣ ነገር ግን ሙሉ ጎንደር መጎብኘት ያለበት ቦታ ነው። ሙሉ አካባቢ መጎብኘት ያለበት ቦታ ነው። ይህ እንዲሆን ደግሞ የቱሪዝም ስራው ላይ ያሉ ሰዎች በተለይ የመንግስት አካላት ሙሉ ትኩረት ሰጥተው ጎብኚዎች የጎንደርን የተለያዩ ክፍሎች እንዲጎበኙ ማድረግ አለባቸው ብዬ አስባለሁ።
ስሜ ወንድም ካባው ብርሃኑ ይባላል። የመጣሁት ከአዲስ አበባ ነው እና አሁን የምንገኘው ፋሲለደስ ቤተ መንግስት ውስጥ ነው። እውነት ለመናገር ባየሁት ነገር በጣም ተደንቅ ያለው ሁሉም ነገር አሚዝ የሚያደርግ ነገር ነው እያየሁ ያለሁት። ከዚህ በፊትም የአክሱም አይቻለሁ፣ የአክሱም የስልፍል አለት የላሊበላንም አይቻለሁ አብያተ ክርስቲያናቱም ዘንድ ከዚያ የቀጠለ ነው የአባቶቻችን የህንፃ ጥበብ እዚህ እያዩ ያለት እስካሁን ሳይፈርሱ ምንም ሳይሆኑ እንደዚህ እንዳሉ የተጠበቁ መኖራቸው በራሱ ብዙ ነገስታት፣ ብዙ መንግስታት፣ ብዙ ዘመናት አልፈውበት አሁንም እንዳለ ነው ያለው እና በጣም አስገርሞ ነበር እና እየተደሰቱ ነው ያለ።
ይህ በእንዲህ እንዳለ በጸጥታ ምክንያት ለጎብኚዎች ዝግ ሆኖ የቆየው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ለሀገር ውስጥና ለውጭ ሀገር ጎብኚዎች ክፍት መሆኑን የባህልና ቱሪዝም ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል።
የሀገር ውስጥ ቱሪስቶች ከዚህ ቀደም ብዙ የማይታይበት ነው የነበር። ዛሬ ግን እንደምንመለከተው በርካታ የሀገር ውስጥ ቱሪስቶች ነው ቤተ መንግስቱን ከበው እየተመለከቱ እየጎበኙ ያገኘኋቸው። እነዚህ ከኋላ የምትመለከቷቸው 15 በላይ የሚሆኑ የራያ ተወላጆች ከራያ ነው ተነስተው መጥተው እዚህ ፋሲለደስ ውስጥ እየጎበኙ ያገኘኋቸው።
ቅድስት ዘውድ ይባላለሁ። የምትሰሩት ከራያ ነው። ኢትዮጵያ የቀደምት ስልጣኔ ባለቤት፣ የሰው ልጅ መገኛ፣ የትልቅ ጥበብ መገኛ ነች እና ለሱም ምስክር ነው።
አስቴር ምስጋናው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ መሰናዶ እንሻገር። አሁን ላይ አሰልሰው መጾም ወይንም ኢንተርሚተንት ፋስቲንግ የተባለው የአመጋገብ ብሂል የብዙዎችን ትኩረት ይዟል። ሰዎች ወትሮ ምግብ የሚወስዱባቸውን 3-4 ጊዜያት ወደ አንድ ዝቅ እንዲያደርጉ የሚያበረታታ ባህል ለጤና ያለውን ጠቀሜታ የሚያነሳሱ መረጃዎች አሉ። በዚያው ልክ ደግሞ ካለባለሙያ ክትትል የሚደረግ የአመጋገብ ባህል መዛነት ለጤና አደጋ እንደሚኖሩ ጠቋሚ መረጃዎችም አሉ። መዘክር ግርማ በዚህ ጉዳይ ላይ የጾም ጣዕም የሚል መጽሐፍ ያሳተመ ወጣት ነው። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው መጽሐፉ ለምንና እንዴት እንደጻፈው ለቀረበለት ጥያቄ በሚሰጠው መልስ ነው።
አመሰግናለሁ ሀብታሙ። ያው ከተወሰኑ አመታት በፊት ስለ ጾም ጉዳይ፣ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን፣ ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ሰምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመር። በዚህ ጊዜ እነሱን ሳማክርና የተለያዩ ሀሳቦች ሲያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ እትም ደርሷል፣ እየተነበበ ነው። በቴሌቪዥንም በሬዲዮም የማስተዋወቅ ስራ አገኘው። ህብረተሰቡ ጋር በደንብ ደርሷል ብዬ አስባለሁ። ለህብረተሰቡም ጤናና ራሳቸውን ለመጠበቅ የራሱን አስተዋጽኦ እያደረገ
እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከዕለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎች የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ መጽሐፉ ከመታተሙ በፊት?
ልክ ነው። መጽሐፉ ከመታተሙ በፊትም ይሁን መጽሐፉን በመጻፍ ሂደት ያደረኩት ነገር ቢኖር በጤና ላይ የተጻፉት ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ 2020 አንድ ያሉትን አንብብ ያለው በስነ ምግብ ላይ አንብብ ያለው ከዚያም በተለየ ደግሞ በጾም ላይ አንብብ ያለው። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንደኝ የሚያደርጉ በጤና ላይ ግን ብዙ ፍላጎት የለውም ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ተዋጊ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እርጅና እና የተሻለ የህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል።
ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለህ ታስባለህ?
የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ህክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው በብዛት የምናውቀው። ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ቅጣት ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንድንመገብ የሚለውን ነው እንዲህ ያቀረቡልን። መጀመሪያ ጤናችንን አውቀን ምን ያህል የሰውነት ስብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከጾታችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በ24 ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ፣ የተለያዩ የእንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን 12,000 ጾመኞችን በቀን አንድ የሚመገቡትን ካበብ በኋላ ያለውን ችግር አጥንቼ ነው የጻፍኩት።
ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው?
በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያፈለሱ መጾም የሚባለው ኢንተርሚተንት ፋስቲንግ አንዳንዶቹ 16 ሰዓት ጾመው በ8 ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ 23 ሰዓት ጾመው በ1 ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። ይህም አይነት ምግብ ማብዛት ኛውም በፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በሴቶች ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል። ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነጭ በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከመቶ ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ሰው ብዬ ባህር አስራት አንድ ጊዜ መብላት ሳይሆን ዛሬ ሁለት ጊዜ ልበላ እችላለሁ፣ ነገ እንደዚያ፣ ነገ ቁርስ ጠፍታ ከነገ ወዲያ ምሳና ራት እያደረግኩ ያለታ ያንም ማድረግ አለብኝ። ደግሞ በመመገብ ጊዜም ደግሞ ምን መገባል የተመጣጠነ ምግብ መሆን አለበት፣ መጥገብ አለብኝ። ምናልባትም በቀን ሶስት ጊዜን በላይ የነበረውን 6-7% መጽሐፉ ላይ በደንብ የተብራራ ነገር አለው ያለ። ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደቸው አይነቶቹ ካልሆነ ራስ ምታት የሚያዞረን የማዕድናት ጉዳይ ያለ ያስብ ማፍራት ይከብዳል። በእንቅስቃሴ ሁኔታችን የሚወሰናል። ደግሞ በጣም የሚንቀር ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ። ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና ከመጸነስ ከማጥባት ከወሊድ ጋር የተያዘ አለ። ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ፣ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ፣ እነዚያ መመርመር አለባቸው እንጂ ይህንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም ስለሆነ በኢትዮጵያ ህዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው። ከሚጠበቀው በላይ አሁን እየተደረጉ ባሉ ወንድሞቻችን። ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉ ደግሞ ቢጾሙ የምግብ ፍጥቃት በጣም ያመጣል ብዬ ነው።
እጅግ በጣም አመሰግናለሁ መዘምር ግርማ። በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይንም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላወጋህን ስለነገርከን በእጅጉ አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ደግሞ የፌስቡክ ላይ ተመልካቾቻችን። አሁን ሳምንታዊው የስፖርት መሰናዶ የሚቀርብበት ሰዓት ነው። ኬኔዲ አባተ።
አትሌቶችን ጨምሮ ከ25,000 በላይ ሰዎች የተሳተፉበት 21ኛው ቶታል ኤነርጂ ታላቁ ሩጫ በኢትዮጵያ ትናንት በአዲስ አበባ ተካሂዷል። መነሻውንና መድረሻውን መስቀል አደባባይ በማድረግ ለ21ኛ ዓመት በተካሄደው በታላቁ ሩጫ የ10 ኪሎ ሜትር የአትሌቶች ውድድር በርካታ አትሌቶች የተሳተፉ ሲሆን በሴቶች አትሌት ያለም ዘርፍ የኋላው አንደኛ፣ ግርማዊት ገብረ እግዚአብሔር ሁለተኛ፣ መልክናት ውዱ ደግሞ ሶስተኛ ወጥተዋል። በወንዶች ምድብ ደግሞ አትሌት ገመቹ ዲዳ አንደኛ ሲወጣ አትሌት ጌታነ ሞላ ሁለተኛ እንዲሁም አትሌት ቦኪ ድሪባ ሶስተኛ በመሆን ውድድራቸውን አጠናቀዋል። የታላቁ ሩጫ በኢትዮጵያ የማርኬቲንግ ዳይሬክተር የሆነችው ህሊና ንጉሴ ስለ ተሳታፊዎቹና ስለ ዝግጅቱ ለአሜሪካ ድምጽ ተከታዩን አስተያየት ሰጥታለች።
የ2014 ቶታል ኤነርጂ ታላቁ ሩጫ በኢትዮጵያ ኢንተርናሽናል 10 ኪሎ ሜትር የተሳታፊዎቹ ብዛት ይጠቅላለው ተሳታፊ ብዛት 25,000 የጤና ሯጮች ነበሩት። 500 ደግሞ በአትሌት ወይም ፕሮፌሽናል ሯጮች ነበሩት። ከፕሮፌሽናል ተወዳዳሪዎች ውስጥ ከኢትዮጵያ ውጭ የመጡ ከኤርትራ፣ ከኡጋንዳ እና ከኬንያ የመጡ ሯጮች ነበሩ። ያው ቀኑም መቀየሩ ውድድር መጥፋታችንን መጀመሪያ ላይ ለመምጣት አስበው ከነበሩት ተወዳዳሪዎች የተወሰነ ቀንሷል። ከኮሮና በፊት ታላቁ ሩጫ የሚያሳትፈው ሰው ብዛት 40,000 ነበረ። ኮቪድ-19 ሲመጣ ባለፈው አመት ከግማሽ በታች 12,000 ነበር ያደረግነው። በዚህኛው አመት ግን 25,000 ያደረግነው። ዝግጅቱም በጣም ካሰብነው በላይ ነው የነበረው። ተሳታፊው መምጣት ባሰብነው ቁጥር መጥቷል። ከሁሉም በላይ ደግሞ ምንም አይነት ነገር ሳይፈጠር በጥሩ በመልካም ሁኔታ ተጠናቋል። ውድድሩ የነበረው ድባብም በጣም ደስ ይል ነበረ። እኛ እንዳዘጋጅ የምንፈልገው የነበረው ሩጫው ላይ ኢትዮጵያን ሴሌብሬት ማድረግ ነበር። ያንን በተሳካ መልኩ ተደርጓል ብለን አምናለን።
ጠቅላይ ሚኒስትር አብይ አህመድ ዝግጅቱን በማስመልከት በጽሑፍ ባስተላለፉት መልእክት ታላቁ ሩጫ በኢትዮጵያ እንዲመሰረትና ታላቅነቱን እንዳከበረ እንዲቀጥል ያደረጉ ያሏቸውን አካላት አመስግነዋል። የሀገራችን ኩራት የኢትዮጵያ የቁርጥ ቀን ልጅ በመከራውም ሆነ በደስታው ቀድመው ከሚደርሱላት አንዱ የሆነው ሲሉ ላሞካሹት አትሌት ኃይሌ ገብረስላሴ ደግሞ የተለየ ምስጋና አቅርበዋል። ዝግጅቱ ለአትሌቲክስ ከሚያበረክተው አስተዋጽኦ ባለፈ ኢትዮጵያዊ መሰባሰብን ትስስርንና መቀራረብን የሚፈጥር እንደሆነም ነው ጠቅላይ ሚኒስትሩ የገለጹት። ህዳር 5 ቀን 2014 ዓ.ም ምረት ሊካሄድ ታቅዶ የነበረው የዘንድሮ ታላቁ ሩጫ በኢትዮጵያ በአስቸኳይ ጊዜ አዋጁ ምክንያት ተራዝሞ ነው በትናንትናው ዕለት የተካሄደው። ታላቁ ሩጫ በኢትዮጵያ በዓለም አቀፍ ደረጃ እውቅና ካላቸው የጎዳና ላይ የሩጫ ውድድሮች መካከል የሚጠቀስ ነው። በ33ኛው የአፍሪካ ዋንጫ ያልተጠበቁ ውጤቶች መመዝገባቸውን ቀጥለዋል። በአፍሪካ ዋንጫ የመጨረሻ 16 ውስጥ በገቡ ቡድኖች መካከል የሚካሄዱ የጥሎ ማለፍ ጨዋታዎች ትናንት የተጀመሩ ሲሆን ያልተጠበቁ ውጤቶችም ተመዝግበዋል። በምድቧ ሁለት ጨዋታዎችን ተሸንፋ ምርጥ 3ኛ በመባል 16ቱን የተቀላቀለችው ቱኒዚያ በተቃራኒው የምድቧን 3ቱንም ጨዋታ በማሸነፍ ብቸኛ የሆነችውን ናይጄሪያን ከውድድሩ አሰናብታለች። በኮቪድ-19 በመያዛቸው ምክንያት አሰልጣኙን ጨምሮ በርካታ ተጫዋቾችን ማሳተፍ ያልቻለችው ቱኒዚያ 47ኛው ደቂቃ ላይ ዩሴፍ ምሳክኒ ባስቆጠራት ብቸኛ ጎል ነው ናይጄሪያን ያሸነፈችው። ከምድቧ ግብጽን፣ ሱዳንንና ጊኒቢሳውን በማሸነፍ ሙሉ 9 ነጥብ ይዛ ያለፈችው ናይጄሪያ ለዋንጫ ከሚጠበቁ ቡድኖች መካከል ብትሆንም ከ16ቱ ማለፍ አልቻለችም። አሌክስ ኢዎቢ በ66ኛው ደቂቃ ላይ በሰራው ጥፋት በቀይ ካርድ ከሜዳ መውጣቱን ተከትሎ ቀሪዎችን ደቂቃዎች በ10 ተጫዋቾች ለመጨረስ የተገደዱት የናይጄሪያ ብሔራዊ ቡድን ተጫዋቾች ኢላማውን የጠበቀ አንድ ሙከራ ብቻ ነው ያደረጉት። ከናይጄሪያና ከቱኒዚያ ጨዋታ በፊት በተደረገው ሌላ የጥሎ ማለፍ ጨዋታ ደግሞ በምድቧ የመጨረሻ ጨዋታ ከኢትዮጵያ ጋር አቻ የወጣችው ቡርኪና ፋሶ ጋቦንን በመለያ ምት አሸንፋ ወደ ቀጣዩ ዙር አልፋለች። ቡርኪና ፋሶ አስቀድሞ የፍጹም ቅጣት ምት በሳተው በአምበሏ በርትራንድ ትራኦሬ አማካኝነት 28ኛው ደቂቃ ላይ ባስቆጠረችው ጎል እስከ መጨረሻ መምራት ይችላል ነበር። ይሁንና በ67ኛው ደቂቃ ላይ ሁለተኛ ቢጫ ካርድ በማየት አንድ ተጫዋች ቢሰናበትባትም ጨዋታውን ተጭና ለመጫወት የሞከረችው ጋቦን መደበኛው የጨዋታ ጊዜ ተጠናቆ በተጨመረው 3 ደቂቃ ውስጥ በተቆጠረ ጎል አቻ መሆን ችላለች። ጨዋታው በአቻ ውጤት መጠናቀቁን ተከትሎ በተጨመረው 30 ደቂቃ ውስጥ ጎል ማስቆጠር ያልቻሉት ሁለቱ ቡድኖች ወደ መለያ ምት ያመሩ ሲሆን በዚህም ቡርኪና ፋሶ 7-6 በሆነ ውጤት በማሸነፍ የመጨረሻ 8ቱን ተቀላቅላለች። ለኮስታሪካው የዓለም ዋንጫ ለማለፍ የማጣሪያ ጨዋታውን በማድረግ ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በታንዛኒያ አቻው ተሸንፏል። ብሔራዊ ቡድኑ ትናንት በታንዛኒያ ያደረገውን የዓለም ዋንጫ አራተኛ ዙር ማጣሪያ የመጀመሪያ ጨዋታውን 1-0 በሆነ ውጤት ነው የተሸነፈው። ለታንዛኒያ በ64ኛው ደቂቃ ላይ ጎል ያስቆጠረችው ክሪሳ ጆምባራ ናት። በአሰልጣኝ ፍሬው ኃይሌ ገብርኤል የሚመራው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ ከቀናት በኋላ በኢትዮጵያ የሚያደርግ ሲሆን በድምር ውጤት የሚያሸንፍ ከሆነ ለኮስታሪካው ከ20 ዓመት በታች የሴቶች ዓለም ዋንጫ ለማለፍ አንድ የደርሶ መልስ ማጣሪያ ጨዋታ ብቻ ይቀርዋል። ብሔራዊ ቡድኑ በቅርቡ ከ20 ዓመት በታች የሴቶች የሴካፋ ዋንጫን ማንሳቱ የሚታወስ ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እናመሰግናለን አድማጮቻችን፣ እስካሁን ድረስ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም እንዲሁም ደግሞ በድምጽና በምስል ምህንድስናው ደግሞ እስካሁን ድረስ አብሮን የነበረው ኤልያስ አስማረ ነው። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።